ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
በዋነኝነት ክሱት የሚለውን ፊልም ለመስራት ግን ያነሳሳን የኔም የደራሲና ዳይሬክተሩም ዋነኛ ፍላጎት ግን እንደነገርኩ አካባቢያችንን አስተውለን ነው። ለምሳሌ እኔ ወደ ቤትህ ስታስተውል ወደ ራስህ ስትመለከት እናቴ ለኔ ህይወት በኔ መንገድ ዛሬ በደረስኩበት ቦታ ላይ የከፈለችው መስዋዕትነት ቀላል የሚባል አይደለም።
የሰማችሁት አማኔል የሽወንድን ነው። አማኔል የኢትዮጵያ ሰብአዊ መብት ኮሚሽን ባስተናዳው የፊልም ፌስቲቫል ላይ ከቀረቡ ፊልሞች መካከል አንዱ የሆነው ክሱት ፊልም ተዋናይና ፕሮዲውሰር ነው። ተያያዥ ሀሳቦችን በምሽቱ ያጋራናል። በሌላ ጉዳይ ደግሞ
አንድ ሰው ዝም ብሎ ከመሬት ተነስቶ ራሱን ለማጥፋት አይሞክርም ወይም ደግሞ አይወስድም። በኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱስ እጠቀም ነበር። ችግሮችን ለመርሳት ብዙ አይነት ውዥብር ውስጥ ነበሩ።
ወጣቱ እንደራሲ ሄኖክ አምዴ አካል ወርቅን የሰማነው ወደ ራስ መመለስ የተሰኘ በግል ልምዱ ላይ ያነጣጠረ ለሌሎች ወጣቶች መልካም መንገድን የሚያሳይ መጽሐፍ ደራሲ ነው። የሱንም ሐሳብ ቆየት ብለን እናዳምጣለን። እኒና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። የዛሬ እንግዲህ የምስልና የድምጽ ቅንብሩን የሚከውንልን ደግሞ ኤልያስ ነው። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። አብራችሁ ስላላችሁ በእጅጉ ደስ ብሎናል። ወደ ቀዳሚው ዝግጅት እንሻገር። ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የተለያዩ ሰዎች ራሳቸውን ስለማጥፋታቸው በተደጋጋሚ በማህበራዊ ሚዲያዎች ላይ ይሰማል። ማህበራዊ ሚዲያው ከቀደመው ጊዜ የበለጠ መረጃዎች እንድንሰማ ማድረጉ እንዳለ ሆኖ ራስን ማጥፋትን በተመለከተ ጥናት ያጠናው የኢትዮጵያ ሕክምና ማህበር ኢትዮጵያ ውስጥ በየዕለቱ 30 ሰዎች ራሳቸውን እንደሚያጠፉና በዚህ ምክንያት ቢያንስ 150 ሰዎች ቀሪ ህይወታቸውን የሚወዱትን ሰው ራሱ በማጥፋቱን በሚያስከትለው መዘዝ ጥላ ስር እንደሚያሳልፉ አመላክቷል። ለመሆኑ ሰዎች ራሳቸውን እስከ ማጥፋት የሚያደርሳቸው ምክንያት ምንድን ነው? ምን አይነት እርዳታ ማድረግስ ይቻላል? ስትል ስመኝሽ ቆየ ራስን ከማጥፋት ጥረት በሕክምና እርዳታ ተርፎ ወደ ራስ መመለስ የተሰኘ መጽሐፍ የጻፈውን ወጣት ሄኖክ አምዴ አካል ወርቅን አነጋግረዋለች። በመቀጠል ይቀርባል።
ስሜ ሄኖክ አምዴ አካል ወርቅ ነው። የተወለድኩት አዲስ አበባ ነው። ሃይስኩልም መጀመሪያ ሊሴ ገብረ ማርያም የፈረንሳይ ቶርቼስ ተማርኩት። ከዛ በኋላ ግሪክ ኮሚኒቲ ስኩል የሚባል የፕሪቲሽ ክሪክለም ያለበት ቶርቼስ ተማርኩት።
ሄኖክ እንደነገርከን ጥሩ የሚባሉ ትምህርት ቤቶች፣ ጥሩ የሚባል ህይወት ውስጥ ነው የኖርከው ያደግከው። ግን ገና ልጅ እያለህ ነው የአይምሮ ጭንቀት ወይም የመረበሽ ስሜት የጀመረ? መነሻው ምን እንደሆነ ታውቃለህ? በልጅነት የነበረው የአይምሮ ጭንቀት ወይም የመረበሽ ስሜት ከየት እንደመጣ?
በልጅነት ቅልፍ መተኛት አልቻልኩም ብዬ ስል ያው ቤተሰብ አይ ፍራቻ ስለሆነ ነው፣ አይ የሚያልፍ ነገር ነው ብሎ ችላ ብሎ የሚታለፍ ነገር አለ። እንግዲህ በዛ ጊዜ አባቴ በተደጋጋሚ ለብዙ አመት ፍራቻ ውስጥ ስለነበርኩኝ ከእናቴ ጋር ተመካክሮ እንግዲህ ለምን ሳይኮሎጂስት አናሳየውም፣ ቻይልድ ሳይኮሎጂስት እናሳይና መፍትሄ የሚፈልግለት ብሎ ሀሳብ አቅርቦ ነበር። እናቴ ደግሞ በመንፈሳዊ ሳይድ ወይ ቤተክርስቲያን በተደጋጋሚ ቢሄድ ወይ መጽሐፍ ቅዱስ ጥናት ቢኖረው በሚለው በሁለቱም አቅጣጫ ሀሳብ ቀርቦ ነበር። ግን በሁለቱም ባሰቡት ሀሳቦች ስላልተፈጸመ ያው ፍራቻው ቀጥሎ ምን ብሎ ይሄደበታል። ስለዚህ በዛ ሰዓት ቤተሰብ ትኩረት አድርጎ ለምሳሌ አሁን ቻይልድ ሳይኮሎጂስት አባቴ ብሎ ቻይልድ ሳይኮሎጂስት ባናግር ኖሮ መፍትሄ ሊገኝ ይችል ይሆናል። በመንፈሳዊም ሳይድ ደግሞ እናቴ እንዳለችው በመንፈሳዊ ሳይድ ለምንድን ነው ሄደች በዚህ እድሜው መንፈሱ የተረበሸው እንቅልፍ የሚያጣው የሚለውን መፍትሄ መገኘት ይችል ነበር። ግን ያው እንደሚታወቀው በእኛ አሁን ይህንን ዋናው መጽሐፍ የጻፍኩበት ምክንያት እኛ ባህል ውስጥ እንደዚህ አይነት ነገር ትኩረት ስለማይሰጠው ወጣቶች ብዙ ልጆች የጭንቅ መንፈስ ወይም ደግሞ የሀዘን መንፈስ ዲፕሬሽን ኤንግዛይቲ የሚባለው ኤክስፒሪየንስ የሚያደርጉታል።
እንግዲህ እያደግክ ስትመጣ ይህ ስሜት ከጊዜ በኋላ በሱስ አስያዥ ንጥረ ነገሮች እንደተተካ ትገልጻለህ እና ይህ የሆነው ምናልባት አሁን እንዳልነው በልጅነት የነበረ መረበሽ ወላጆቹ በቅርብ ቢያስተውሉትም ወደ እርዳታ ባለማምራቱ ወይም በልጅነት እርዳታውን ባለማግኘት
ከአሁን እንዳነሳሹ ቅዠቱ ወይም ደግሞ የፍራቻው እየታከመ እየዳነ ሲመጣ ደግሞ ወደ ሌላ ደግሞ ባህሪ እየተለወጠ መጣ። እስከ መጨረሻው ልጅነት የለም እያደገ ሲመጣ ሌላ አይነት ነገሮች ይመጣሉ። ሁሉም ነገር ተመልሶ የሚሄደው ወደ ልጅነት ነው ዋናው መሰረቱ። ያንን መሰረት በዛ ሰዓት ስላልተስተካከለ ወደፊት ደግሞ ካለፈ በኋላ አይስተካከል ማለት አይደለም፣ ግን እሱንም ደረጃ ደግሞ ለማስተካከል እርምጃ ውሳኔ መወሰን ያስፈልጋል። እና ልጅም ሆነ ወጣትም ሆነ ትልቅ ሰውም ሆነ የአይምሮ ጭንቀት ሆነ ወይም የመንፈስ መረበሽ እኛ ውስጣችን ያለውን አንድ ሰው ውስጡን ያለውን ካላወራውና ካልተናገረው ሐኪሙ ሳይካትሪስት ሆነ ሳይኮሎጂስት መፍትሄውን ሊሰጠን አይችልም፣ መድኃኒቱን ሊሰጠን አይችልም።
መጽሐፍ ላይ አሁንም ልመለስና በኋላ ላይ ደግሞ የወላጆች ፍቺ መጣ ያንን ትገልጻለህ። ምናልባት በወላጆች መካከል የነበረው አለመስማማት በልጅነት አፍነህ ያስከውና የሚረብሽ ስሜት በኋላም ለሚያጋጥሙ የአእምሮ መታወኮች ምን ያክል አስተዋጽኦ አድርጓል ትላለህ?
እኔም ወንድሜም በዛ ሰዓት አለመቀበል አለ። ለምሳሌ አሁን ሲጨቃጨቁ ካየን እንዳላየን መሆን፣ ችግር አለ ብለን ካለን እንደሌለ መሆን፣ ዲናይል ማለት ነው። በቃ ምንም ነገር የለም ብለን ያለፍናቸው ብዙ ነገሮች ነበሩ። ግን በኋላ ላይ ወደ ውሳኔው ሲመጣ ያው መቼ ሰው ካልተስማማሩ ለመኖር በግድ መኖር አይቻልም። ግን እኔና ወንድሜ የነበርንበት እድሜ ትንሽ ከባድ እድሜ ስለነበር ወደ አሜሪካን ሀገር እንድንሸጋገር አስበን ስለነበር ተረብሸን ነበር። ወንድሜም በራሱ መንገድ አሳልፎታል፣ እኔም በራሴ መንገድ አሳልፌዋለሁ። ግን እኛ የራሳችን ቤት ውስጥ ፍቺ ይመጣል ብለን አልጠበቅንም ነበር። ስለዚህ ያ ነገር ሲመጣ ስላልተዘጋጀን ስለነበር የነበሩኝ ሌላ ችግሮች ተደራርበው እንደ አዲስ ይመጣሉ ማለት ነው።
እንግዲህ በዚህ ሁሉ አልፈ መጨረሻ ላይ ሲበዛብህ ራስን ወደ ማጥፋት ውሳኔ ሄደሃልና እንዴት ነበረ ውሳኔው? ዛሬ ላይ ስታስበው አንድ ሰው ራስን የማጥፋት ውሳኔ ላይ የሚያደርሰው ምን ሲያጣ ነው?
አንድ ሰው ዝም ብሎ ከመሬት ተነስቶ ራስን ለማጥፋት አይሞክርም ወይም ደግሞ አይወስንም። በኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱስ እጠቀም ነበር። ከችግሮችን ለመርሳት ብዙ አይነት ውዥብር ውስጥ ነበርኩኝ። ሶ በዛ ሰዓት የምጠቀማቸው ሀሽሾች አይምሮ ውስጥ የሚፈጥሩት ኢምባላንስ አለ። እኔ የሚታየኝ ሌላው የማይታየው፣ እኔ የሚሰማኝ ሌላው የማይሰማው፣ በጣም ከባድ ጨለማ ክፍል ውስጥ ገብቼ ነበር። ራስን ለማጥፋት የሚደረሰው ራሳችን ስንስት ነው። የእግዚአብሔር እንግዲህ እኔ ክርስቲያን ስለሆንኩኝ እንደ ክርስቲያን የእግዚአብሔር ልጅ መሆኔን እስከ ራስ ድረስ ደርሼ ነበር። ራሴን ስላልነበርኩኝ ነው ያንን ነገር የሞከርኩት።
ያንተን እድል ያላገኘዋሉ ራሳቸውን ወደ ማጥፋት ውሳኔ ሲደርሱ በወሰዱት እርምጃ ይህን ሁለተኛ እድል ያላገኘዋሉ። አንተ ግን ዛሬ ያችን መስመር አልፈህ ተመልሰህ የመኖር እድል አግኝተሃልና እስኪ ምናልባት በዚህ አይነት ስሜት ውስጥ ላሉ ወጣቶች ምን የምትላቸው ነገር አለ?
በአሁኑ ሰዓት ኢትዮጵያ ውስጥ በጣም 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 አስፈሪ ጊዜ ነው። ለምን በጣም ብዙ ብዙ ሐሽሾች ገብተዋል ኢትዮጵያ ውስጥ፣ ብዙ ተጠቃሚ አለ። እኔ ያንን ሐሽሽ በመጠቀሜና በማብዛቴ ነው ከራሴ ጋር ተጣልቼ ወደ ራስ ማጥፋት የደረስኩት። ስለዚህ ካላስፈላጊ ነገር መራቅ፣ ባይርቁም እግዚአብሔር ካጠገባቸው እንዳለ ለእኔ እንደታገለው እንደሚታገልላቸው እንግዲህ ክርስቲያን ስለሆንኩኝ አምናለሁ፣ ለእነሱም አምናለሁ። ምንም ጨለማ ቢሆን አንድ ሻማ ብናበራ ጨለማዋ ትጠፋለች። ስለዚህ ተስፋን ያዘሁም ብለው
በቤተሰብ በሕክምና በሃይማኖት እርዳታ ማግኘት ስትጀምር ነው እንግዲህ በአንተ ላይ የመጣውን ለውጥ ማየት የቻልነው። እና የዚህም ሁሉ እርዳታ እንዴት ትገልጸዋለህ? ምን ያክልስ አስፈላጊ ነው?
እናቴም አባቴም ወንድሜም ቤተሰቦቼም ዙሪያዬ በሙላ ያሉት ደግፈውኝ መስማት የሌለብኝን ነገር ሸፍነውልኝ ብዙ ኢትዮጵያዊ ቤተሰቦች ሆኑ ጓደኞች እንደዚህ አይነት ታሪክ ወይም ኢንፎርሜሽን ባይወጣ ብለው ነው የሚታገሉትና የሚይዙት። የኔ ግን ቤተሰቦች አመነውበት ነው የመጀመሪያውን አንድ ኮፒ ያሳተሙልኝ። ስለዚህ ከእግዚአብሔር በኋላ በቤተሰቦቼ ድጋፍ ነው እዚህ የደረስኩት። በመንፈሳዊ ዓለም ደግሞ ያው ትንሽ ጠንከር ብዬ ወደ ንስሐ አባቴንም እያማከርኩ፣ ሳይካትሪስቴንም እያማከርኩ፣ ህብረተሰቡንም እያማከርኩ፣ ቤተሰቦቼንም እያማከርኩ ነው ያለሁት አሁን።
ስመኝሽንና እንግዳዋን ሄኖክ አምዴን በእጅጉና መሰግናለን። ወደ ቀጣዩ ዝግጅት ስንሻገር የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት ዳርና ታህሳስ ወራት አዲስ አበባን ጨምሮ በአምስት የኢትዮጵያ ከተሞች የሰብአዊ መብቶች ፊልም ፌስቲቫል አካሂደዋል። በፌስቲቫሉ ከታዩት ፊልሞች መካከል አንዱ ክሱት የተሰኘው ፊልም ነው። ፊልሙ ህብረተሰቡ በሴቶች ላይ ያለውን አመለካከትና በሴቶች ላይ የሚፈጸሙ ጥቃቶችን ይቃኛል። የክሱት ፊልም ፕሮዲውሰርና ተዋናይ አማኔል ሽወንድ ስለ ፊልሙ ዓላማና ይዘት በተመለከተ ለአሜሪካ ድምፅ አስተያየቱን ሰጥቷል። አማኔልን ያነጋገረው ገብረ ሚካኤል ገብረ መድን ነው።
አመሰግናለሁ። እስኪ ራስህን አስተዋውቀን።
አማኔል ሽወንድ እባላለሁ። የክሱት ፊልም ፕሮዲውሰርና ተዋናይ ነኝ። ክሱት ማለት ክስተት፣ የተከሰተ እንደማለት ነው። ሴት ዋና ገጸ ባህሪ ለመስራት ነው የሞከርነው። በህይወታችን እንደምናውቀው በተለይ እንደኛ እንደ ኢትዮጵያ ውስጥ እናቶቻችን እህቶቻችን ሰፊ የሆነ ሙያ ቤታችን ውስጥ አላቸው። በተለይ በተሰበ መመሰረት ልጆችን በማሳደግ በማኖር መፍትሄ በመስጠት መለኛ በመሆን ትልቅ አስተዋጽኦ ያበረክታሉ እናቶች ወይም እህቶች። ይህንን ነገር ወደ ፊልሙ እኛ ያመጣነው ሀገራችን ውስጥ ነባራዊ እውነታው ምንድነው ብለን እሱን አጥነተን ሁላችንም በየቤቶቻችን ሴት ጀግኖች ስላሉ ወደፊት አምጥተን የመስራት የሞከርነው ማለት ነው። አንዲት ሴት በከራሷ ህይወት አልፋ በሰዎች ህይወት ውስጥ ተከስታ ክስተት ሆና የሰዎችንም ህይወት መስመር ለማስያዝ የምትጠር ጀግና ሴት ነው ለመሳል የሞከርነው።
ይሄንን ፊልም ለመስራት ያነሳሳህ ሐሳብ ወይ ምክንያት ምንድነው?
ፊልም ለመስራት ማሰብ የስነ ጥበብ ገፊ ነው። ራሱ ገፍቶ ፊልም እንድትሰራ ያድርግ ይችላል። በዋነኝነት ክሱት የሚለውን ፊልም ለመስራት ግን ያነሳሳል የኔም የደራሲና ዳይሬክተሩም ዋነኛ ፍላጎት ግን እንደነገርኩ አካባቢያችንን አስተውለን ነው። ለምሳሌ እኔ ወደ ቤትህ ስታስተውል፣ ወደ ራስህ ስትመለከት እናቴ በኔ ህይወት በኔ መንገድ ዛሬ በደረስኩበት ቦታ ላይ የከፈለችው መስዋዕትነት ቀላል የሚባል አይደለም። ብንመረምረው በጣም ሰፊ ነገር ነው የሚያስተላልፈው የእናቶቻችን ውለታ። ይሄንን ነገር እንዴት አድርገን ዋና አድርገን መግለጽ እንችላለን ብለን ስናስብ ልናወራ የምንችለው በፊልም ብቻ ስለሆነ ነው የመረጥነው። ይሄንን ርዕስ መርጠን ለመስራት የሞከርነው። ሌላው ግን ሁለተኛና ሶስተኛ ያያል የምንዘረዝራቸው ነገሮች አንዳንዴ ሰዎች በተለይ ማህበረሰብ አንድ መንደር ለሚሰራው ስህተት ተጠያቂ አይሆን፣ ለሚያሳድጋቸው ልጆች ወይም ደግሞ ለሚኮረኩማቸው ልጆች ተጠያቂ አይሆን። ሶ አንድን ጥሩም ልጅ አንድን መጥፎም ልጅ ራሱ ማህበረሰቡ ሊቀርጽ ይችላል። ግን ከዛ በኋላ ማህበረሰቡን አጥፍተሃል ብሎ የሚወቅሰው የህግ አካልም ሌላም ሰው የለም። ሶ ልናወራ የምንችለው ይሄን ልጅ እናንተ ናችሁ ያሳደጋችሁት ብሎ ማህበረሰቡን ሊወቅስ የሚችለው ፊልም ነው እንጂ ሌላ አካል ስለሌለ በፊልም ማውራት ስላለብንም ጭምር ነው።
ክሱት በሚለው ፊልም በትክክል ምን መልእክት ማስተላለፍ ነው ያሰብከው?
በሱሱ እንዲገነዘቡት የምንፈልገው ገፊ አለመሆንን ነው። አንድን ሰው ማግለል፣ የአንድን ሰው ሀሳብ አለማዳመጥ ወይም ደግሞ ስህተቱን በስህተት መንገድ ተነጋግሮ መፍታት አለመቻል ወደ አልታሰቡ አደገኛ አቅጣጫዎች ሊመራ እንደሚችል ይህንን ቆም ብሎን ሁላችንም እንድናስተውል ነው። ሁለተኛው ማውራት የፈለግነው ግን ማህበረሰቡ ብቻ አይደለም፣ እንደ ሀገርም እንደ ህዝብም ለሴቶቻችን ለእናትና አያቶቻችን የምንሰጠውን ሚና የምንሰጠውን አስተሳሰብ የምንረዳበትን መንገድ አቅጣጫውን እንድንለየው ነው። ምንድነው መሰለ የሚሰሩት ስራና የዋሉልን ውለታ በጣም ትልቅ ነው። እንደ ሀገር እንደ ህዝብ እንደ ትውልድ ወይም ደግሞ እንደ ልጅ እኔ ለምሳሌ የምንሰጣቸው ክብርና የምንሰጣቸው ቦታ ግን ትንሽ ነው። ይሄ ተራርሞ እንዲሄድ ነው አንድም ማስተላለፍ የፈለግነው መልእክት። ከዚህ አንጻር ለሴቶች የምንሰጠውን ግምትና ሚና ማረም ስለፈለግን ነው። ሌላው ለምሳሌ በብዛት የስነ ጥበብ ስራዎቻችን ላይ ለባሎቻቸው ከረባት የሚያስሩ ወይም ደግሞ የሆነ ምንድነው ጠበቃ መሆን አማካሪ መሆን ምናምን እንደዚህ አይነት ትምህርት ለተማሩ ሰዎች ነው አብዛኛው ጊዜ ቦታችን የምንሰጠው ወይም ደግሞ ከተሜ ለምንለው ሰው እኛ የሰራነው ደግሞ እታች ያለው ማህበረሰብ ውስጥ ተቀላቅላ የምትኖር መቀመም የምትችል አረቂ ማውጣት የምታውቅ ከዛ በኋላ አረቂውን ደግሞ ለተጠቃሚው ማከፋፈል የምትችል ያ ማለት ሂሳብ የምታውቅ ከዛ በኋላ ደግሞ የንጀራናት ሆና ልጅዋን ደግሞ የሱ ያልሆነው ልጅ በጣም መውለድ የምትችል ቤተሰብ መምራት የምትችል ከራሷ ህይወት አልፋ ለሰው ልጅ ህይወት የምትተጋ ፍትህ ካልተሰጣት ፍትህን ፈልጋ የምትታገል ከሰዎች ፍትህን መጠበቅ ሳይሆን ራሷ ፍትህን ለመፈለግ የምትታገል የሚያዳምጣት ሳይሆን ወይም ደግሞ በምትጨቆንበት አካባቢ ውስጥ ራሷ እንድትደመጥ ማድረግ የምትችል ሴት ነው ለመስራት የሞከርነው ማለት ነው። ይሄ ተላልፏል ብለን እናስባለን።
የኢትዮጵያ ሰብአዊ መብቶች ኮሚሽን የፊልም ፌስቲቫል ተሳታፊ ነበር። ፊልሙ እዛ ለመታየት በቅቷልና እንዴት ተመረጠ እዛ ፊልም ፌስቲቫል ላይ ለመታየት?
የኢትዮጵያ ሰብአዊ መብቶች ፊልም ፌስቲቫል አምስት ከተማ ተደርጓል። ያንዱ የኛ የመረጡ ተኛ ፊልም ነበር። የሰብአዊ መብት ያው ስለ ፍትህ ነው ዋና ጉዳዩ። ስለ ፍትህ ሲወራ የኛ አንደኛው ፍትህ ነበር፣ ሁለተኛው ደግሞ እንደዚህ የሴት ልጅ ጥቃት ላይም ጭምር ያውራ ስለነበረ በሁለቱ ምክንያት የተመረጠው የኛ ፊልም በዋነኝነት የህግ አካላት ለጉዳዩ ቅድሚያ ባለመስጠት ወይም ደግሞ ሌላ የተሻለ ነው ወይም ደግሞ ሌላ ቅድሚያ መስጠት አለበት ብለው ላስተውት ጉዳይ ጊዜ ሲሰጡ የሷን ራስና የሷን ችግር ስለዘነጉት በራሷ መንገድ ፍትህ የምትፈልግ ጸባይ ይሳሉ። እዚህ ውስጥ ምን ያወራል መሰለህ? የህግ አካላት ሳይመዛዝኑ ቶሎ ብለው ወደ ችግሩ መድረስ የማይችሉ ከሆነ ችግር የደረሰባቸው ሰዎች በራሳቸው መንገድ ፍትህን መፈለግ ይጀምራሉ። በራሳቸው መንገድ ነገርን ማስተካከል ይጀምራሉ። በራሱ መንገድ ፍትህን ማስተካከል የምትችል ከሆነ ልክኛ ፍትህን ልታገኝት ይችላል፣ ያልሆነም ደግሞ ጥፋት ልታጠፋት ይችላል። በዚህ ምክንያት ይመስለኛል የሰብአዊ መብቶች ኮሚሽን ፊልማችንን አንድም የመረጠበት ምክንያት ይሄኛው ነው። ሁለተኛው ደግሞ ሴት ልጅ ላይ በሚደርሰው ጥቃት ነው። እንደ አንደኛው ገጸ ባህሪ አንዲት ምስኪን አግቶ ለወራት እየደፈረ ታማ ህክምና እንዳታገኝ ያደረገ ምናምን የሚሰራ ነው። እዚህም ላይ ስለሚያወራ ሁለቱም ላይ ስለሚነጋገር ለዚህ ነው እንግዲህ የሰብአዊ መብቶች ይሄን ፊልም የመረጠው። አምስቱም ከተማ ላይ ጥሩ አቀባበል ነበረው። ዋናውን ተመልካች እንድናገኝ ያደርጎናል።
ስለ ፊልምህና ስለ መልእክቱ ስላጫወትከን እጅግ አድርጌ አመሰግናለሁ።
አመሰግናለሁ እናንተን ገብረ ሚካኤል።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ዛሬ በዩናይትድ ስቴትስ የውቁ የሲቪል መብት ታጋይ ማርቲን ሉተር ኪንግ የልደት በዓል እየተከበረ ይገኛል። ይህን የተመለከተ ዘገባ ኤደን ገረሙ ታሰማናለች።
እንደ አውሮፓውያን አቆጣጠር ነሐሴ 28 ቀን 1963 በዋሽንግተን ዲሲ በተካሄደው የጥቁሮች ሰልፍ ላይ ማርቲን ሉተር ኪንግ ህልም አለኝ በሚል ርዕስ ያደረጉት ንግግር ዘመን ተሻጋሪ ነው። ይህንን ንግግር ከመላው አሜሪካ የመጡ እጅግ ብዙ ሰዎች የታደሙ ሲሆን የነበሩት ታዳሚዎች እስከ 250,000 የሚደርሱ እንደነበሩ ይነገራል። አሜሪካ ውስጥ ያለውን የዘር ጭቆናና የእኩልነት መብት አለመከበር የሚቃወም እና ከ400 ዓመት በላይ የዘለቀውን የጥቁሮች የባርነት ትግል ወደ ዜግነት ያሻገረ እየተሰኘ ይወደሳል። ይህ ሀያል የሆነ የዶክተር ማርቲን ሉተር ኪንግ ንግግር ዓላማው አሜሪካውያን በዩናይትድ ስቴትስ ውስጥ እየተካሄደ ያለውን የዘር የሲቪልና የኢኮኖሚ እኩልነት እንዲገነዘቡ ለማድረግ ነው። በደቡባዊ ጆርጂያ ግዛት ከመንፈሳዊ አባት የተወለዱት ዶክተር ማርቲን ሉተር ኪንግ እሳቸውም የአባታቸውን ፈለግ በመከተል በደቡባዊ ዩናይትድ ስቴትስ አላባማ ክፍለ ግዛት የባፕቲስት ቤተክርስቲያን በመንፈሳዊ አገልግሎት ሆነዋል። አብዛኛው ምትክል ህይወታቸው ከግጭት ይልቅ ሰላምን፣ ከመገዛት ይልቅ እኩልነትን እንዲሁም ደግሞ ፍትሃዊ የሆነ ክፍፍል እንዲኖር ለመፈለጋቸውና የላቀ የንግግር ክህሎት ለማዳበራቸው ይኸው የክርስትና ሃይማኖት አገልግሎት መሆናቸው ተጽዕኖ እንዳሳደረ ይነገራል። ዶክተር ማርቲን ሉተር ኪንግ የተወለዱበት ዘመን ዘርና ቀለምን መሰረት ያደረገ መድሎ እጅግ የተንሰራፋ ሲሆን ጥቁሮች ልጆች በሚጠቀሙባቸው የትራንስፖርት፣ የመዝናኛና የህዝብ አገልግሎቶች እንዳይጠቀሙ የሚያግድ ሌላው ቀርቶ መጸዳጃ ቤቶች እንኳን ሳይቀሩ የተለዩበት ነበር። በፖለቲካው ዘርፍም ጥቁሮች የሀገራቸውን መሪዎች መምረጥም ሆነ በምክር ቤት ውስጥ ተሳታፊ የሚያደርጓቸው መብቶች አልነበሯቸውም። ዶክተር ማርቲን ሉተር ኪንግ ታዲያ ይህንን ትግል ሲመሩ ነገሮች በሙሉ አልጋ ባልጋ አልነበሩም። እንዲሁም ከነጭ ወግ አጥባቂዎች የሚሰነዘሩ የግድያ ዛቻዎችና ማስፈራሪያዎች ይባስ ብሎም የቦምብ ጥቃት ሁሉ ደርሶባቸዋል። ይህ ሁሉ ቢሆንም ግን ጥቁሮች የትግል መንገዳቸውን እንዳይቀይሩ በስሜት ቀስቃሽ ንግግሮቻቸው በመጠቀም ያበረታቱ ነበር። በዚህ የተነሳም ከዚህ ቀደም ታይቶ በማይታወቅ መልኩ ጥቁሮች እጅግ ብዙ ሰና የሚባሉ ፖለቲካዊና ምጣኔ ሀብታዊ ድሎችን እንዲጎናጸፉ ማድረግ ችለዋል። ከስኬቶቻቸው መካከልም በሞንጎርሞሪ ካውንቲ የባስ ላይ አመፅን በመቀስቀስ ጥቁሮች ከነጮች እኩል በአውቶቡስ ላይ ተቀምጠው እንዲጓዙና እንዲሁም ደግሞ በህዝብ ትራንስፖርት ላይ እኩልነት እንዲኖር ማድረግ ችለዋል። አውሮፓን አቆጣጠር ከ1964 በሰዎች ዘር፣ ቀለም፣ ጾታ ላይ የተመሰረተ መድሎ እንዲቆም ያደረገው የሰብአዊ መብት እንዲከበር ያደረጉ ሲሆን በአመቱም በአውሮፓውያን አቆጣጠር 1965 የጥቁሮች የመምረጥ መብትና ሌሎች እጅግ ትላልቅ ድሎችን ተጎናጽፏል። ለነዚህ ሁሉ ድሎቻቸው ታዲያ ዶክተር ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 የኖቤል የሰላም ሽልማትን ተቀብለዋል። የዶክተር ማርቲን ሉተር ኪንግ የትግል ጉዞን ልዩ የሚያደርገውም መሳሪያ አንስቶ ከመጓዝ ይልቅ መሞት እንዳለ ያወቁ እንኳን የሰላም የእግር ጉዞች ማድረግ፣ የምክር ቤት አባላትን ማግባባት፣ ሰናይ የሆነ ስነ ምግባሮችን ማሳየት፣ በፖለቲካዊ ውይይትና ክርክር ላይ የተመረኮዘ የትግል ህይወት መምረጣቸው ነው። በአንጻሩ ጥቁሮች ባለቻቸው ጥቂት መብት ተጠቅመው በሀገሪቱ ፖለቲካ ላይ ጫና እንዲያሳድሩ ለማድረግ በመንግስት መጓጓዣዎች መጠቀምን ማቆም፣ ከተመረጡና ጥቁሮችን ከሚያገሉ ተቋማት ሸቀጦችን ከመግዛት መገደብን እንዲሁም ደግሞ ስራ ማቆም አድማን የመሳሰሉትን በማድረግ ድምጻቸው እንዲሰማ ጫና ማድረግ ችሏል። ይሁን እንጂ እነዚህ የፖለቲካ ለውጦች ሰላም ያነሷቸው ተቃዋሚዎቻቸው እንደ አውሮፓውያን አቆጣጠር በሚያዝያ 1968 ሜምፊስ ቴነሲ ላይ በመሳሪያ ተኩሰው ገለዋቸዋል። እሳቸው ህልፈት በኋላ እስካሁን ድረስ ባለው ጊዜም ቢሆን የጥቁሮች መብት የተለያዩ ስርዓታዊ መድሎች ውስጥ እያለፈ ይገኛል። በአውሮፓውያኑ የቀን አቆጣጠር በየአመቱ ወርሃ ጥር በገባ በሶስተኛው ሰኞ አሜሪካውያን የዶክተር ማርቲን ሉተር ኪንግ ጁኒየር መታሰቢያ ይዘክራሉ። ዶክተር ኪንግ በህይወት ኖሮ ቢሆን ኖሮ ትላንት እሁድ በአውሮፓውያን 2023 ዓ.ም 94ኛ ዓመታቸውን ያከብሩ ነበር። የአፍሪካ አሜሪካውያን ነጻነት አቀንቃኝ ሬቨረንድ ማርቲን ሉተር ኪንግ ጁኒየር ዓመታዊ ዝክረ በዓልም ካለፈው አርብ አንስቶ እስከ ዛሬ ሰኞ ድረስ እየታሰበ የሚገኝ ሲሆን በዓሉ በሀገር አቀፍ ደረጃ የፖለቲካ፣ የእምነትና የማህበረሰብ አገልግሎት ድብልቅ ነው። በአትላንታ ከሚገኘው የኪንግ ማዕከል ዋና ስራ አስፈጻሚ የሆኑት የዶክተር ማርቲን ሉተር ኪንግ ሴት ልጅ በርኒስ ኪንግ ባለፈው አርብ ዕለት ባደረጉት ንግግር አብዛኞቹ አሜሪካውያን በዘር መሃል ያለን ሰላም በማስፈንና ፍትሃዊ የሆነ የሀብት ክፍፍል እንዲኖር የሚያደርገውን ሽግግር እንዲኖር ለማድረግ ኃይል እንዲሆኑ ጥሪ አቅርበዋል። ከሰሞኑ በሚካሄዱ መርሃ ግብሮችም የሰብአዊ መብት መሪዎች ስብሰባና የወጣቶችና የጎልማሶች ስልጠና እንደሚኖርም ታውቋል። ፕሬዚዳንት ጆ ባይደን በትላንትናው ዕለት የማርቲን ሉተር ኪንግን ህይወት ለመዘከር ታሪካዊ የተሰኘ ጉዞ ወደ አሜሪካ የነጻነት ቤተክርስቲያን ያደረጉ ሲሆን ዴሞክራሲ በአደገኛ ወቅት ላይ ነበር እናም የሲቪል መብቶች መሪ ህይወትና ትሩፋቶች መንገዱን ያሳየናል፣ ስለዚህም ትኩረት ልንሰጠው ይገባል ያሉ ሲሆን አሜሪካውያን ለማርቲን ሉተር ኪንግ ጁኒየር ሌጋሲ ትኩረት መስጠት አለባቸው ሲሉም አሳስበዋል። የማርቲን ሉተር ኪንግን መታሰቢያ ለመዘከር በተለያዩ የሀገሪቱ ክፍሎች መንፈሳዊና ፖለቲካዊ አገልግሎቶች የሚካሄዱ ሲሆን ከእነዚህ መካከልም በሎስ አንጀለስ የሚኖሩትና ከአነስተኛ የጥቁሮች መንደር የተውጣጡ የሙዚቃ ኦርኬስትራዎች የመገናኛ ብዙሀንን ትኩረት ስቡ። የኦርኬስትራ ቡድንም አብዛኛው በነጮችና እንዲሁም ደግሞ በተሻለ የኢኮኖሚ አቅም ላይ ያሉት ብቻ የሚያገኙትን በኦርኬስትራ ቡድን የሙዚቃ ቡድን የመታቀፍ እድል በሁሉም ከተሞች ላይ ላሉ ጥቁሮች እንዲደርስ የጠየቀ ሲሆን የዛሬው ቀንም ይህንንና ሌሎች የጥቁሮች የመምረጥ መብት ቶች ያለ አግባብ የመታሰርና የመገደል ጉዳዮች ፍትህ እንዲያገኙ በጉልህ የሚጠየቅበት ነው። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረሙ ከዋሽንግተን ዲሲ።
አይደን እናመሰግናለን። በመቀጠል ደግሞ አጫጭር የሳምንቱን ስፖርታዊ ዜናዎች ኬኔዲ አባታ ያቀርብልናል።
ሂውስተን ግማሽ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። ኢትዮጵያውያን አትሌቶች ባለድል በሆኑበት የሂውስተን ግማሽ ማራቶን ውድድር በወንዶች ምድብ ልዑል ገብረስላሴ አሸንፏል። ትናንት እሁድ ጥር 7 2015 ዓ.ም ተመረተ በዩናይትድ ስቴትስ ሂውስተን የተካሄደውን ይህን ውድድር አትሌት ልዑል 1 ሰዓት ከ34 ሰከንድ በማጠናቀቅ ነው አንደኛ የወጣው። በሴቶች ምድብ ደግሞ አትሌት ህይወት ገብረ ማርያም ውድድሩን በቀዳሚነት ማጠናቀቅ ችላለች። አትሌቷ ርቀቱን 1 ሰዓት ከ06 ደቂቃ ከ28 ሰከንድ ነው ያጠናቀቀችው። በስፔን ቫሌንሲያ በተካሄደ የ10 ኪሎ ሜትር ውድድር ደግሞ በሴቶች ምድብ ኢትዮጵያዊቷ አትሌት ያለም ዘርፍ የኋላው አሸንፋለች። አትሌት ያለም ዘርፍ ርቀቱን 29 ደቂቃ ከ19 ሰከንድ በሆነ ሰዓት በማጠናቀቅ ነው ባለድል የሆነችው። አትሌቷ የትናንቱን የ10 ኪሎ ሜትር ውድድር በራሷ ከተያዘው የዓለም ክብረ ወሰን ሰዓት በ5 ሰከንድ ዘግይታ የገባች ሲሆን ክብረ ወሰኗን ማሻሻል ባለመቻሏ ቅር እንደተሰኘች መናገሯን የዓለም አትሌቲክስ መረጃ ያመለክታል። በውድድሩ የዓለም ዘርፍን ተከትለው በመግባት ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በወንዶች ምድብ ደግሞ የኬንያ አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አሸንፈዋል። በቻን የአፍሪካ ዋንጫ ላይ የተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን በመጀመሪያ ጨዋታው ነጥብ ተጋርቷል። በአገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የቻን ውድድር በምድብ 1 ከአልጄሪያ፣ ሞዛምቢክ እና ሊቢያ ጋር የተደለደለችው ኢትዮጵያ የመጀመሪያ የምድብ ጨዋታዋን ቅዳሜ ዕለት ከሞዛምቢክ ጋር አድርጋለች። በሞዛምቢክ ብሔራዊ ቡድን ላይ በተለይ በመጀመሪያው አጋማሽ ፍጹም የበላይነት የነበራቸው ዋሊያዎቹ በርካታ የግብ አጋጣሚዎችን መፍጠር ቢችሉም በአጨራረስ ክመት ኳስና መረብን ማገናኘት ተስኗቸዋል። ከረፍት መልስ ተሻሽለው የቀረቡት ሞዛምቢኮችም ግብ ሊሆኑ የሚችሉ ኳሶችን ሳይጠቀሙ ቀርተው ጨዋታው ያለምንም ግብ 0-0 ተጠናቋል። ከኢትዮጵያና ሞዛምቢክ ጨዋታ በፊት የውድድሩን የመክፈቻ ጨዋታ ከሊቢያ ጋር ያደረገችው አስተናጋጇ አልጄሪያ ጨዋታውን 1-0 በሆነ ውጤት አሸንፋለች። በምድብ 2 በተደረጉ ጨዋታዎች ደግሞ ሴኔጋል ኮት ዲቮርን 1-0 ስትረታ፣ ኡጋንዳና ዲአር ኮንጎ ያለ ግብ በአቻ ውጤት ተለያይተዋል። በምድብ 3 ደግሞ ማዳጋስካር ጋናን 2-1 አሸንፋለች። የዘንድሮው የቻን አፍሪካ ዋንጫ ውድድር በ5 ምድቦች ተከፍሎ በመካሄድ ላይ የሚገኝ ሲሆን ኢትዮጵያ ሁለተኛ ጨዋታዋን ነገ ከአልጄሪያ ጋር ታደርጋለች። ዘንድሮ ጠንካራ አቋሙን በማሳየት ላይ የሚገኘው አርሰናል የእንግሊዝ ፕሪሚየር ሊግ መሪነቱን አጠናክሯል። አርሰናል ትናንት ምሽት የሰሜን ለንደን ተፎካካሪውን ቶተናምን 2-0 በማሸነፍ የሊጉን መሪነቱን ወደ 8 ነጥብ ከፍ አድርጓል። በቶተናም ሜዳ በተካሄደው በዚህ የጎረቤታሞቹ ጨዋታ የአርሰናልን የማሸነፊያ ግቦች ሎሪስ በ14ኛው ደቂቃ በራሱ መረብ ላይ፣ ሁለተኛዋ ደግሞ ኦዲጋርድ 36ኛው ደቂቃ ላይ አስቆጥሯል። ከዚህ ጨዋታ አንድ ቀን ቀደም ብሎ ማንቸስተር ሲቲ በከተማ ተቀናቃኙ ማንቸስተር ዩናይትድ በመሸነፉ አርሰናል ከውድድር አመቱ የሊጉ ግማሽ ጨዋታ በኋላ ከተከታዩ ጋር ያለውን የነጥብ ልዩነት 8 አድርሷል። ቅዳሜ ዕለት በማንቸስተር ደርቢ 2-1 ያሸነፈው ማንቸስተር ዩናይትድ ደግሞ ተከታታይ ጨዋታዎችን በማሸነፍ ተፎካካሪነቱን እያጎለበተ ነው። ዩናይትድ ከቅዳሜው የ18ኛ ጨዋታው ድል በኋላ ከአምናው ሻምፒዮን ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 1 አጥብቦ 4ኛ ደረጃ ላይ ተቀምጧል። ዘንድሮ በጠንካራ አቋም ላይ የሚገኘው ኒውካስል ዩናይትድ ደግሞ ፉልሃምን 1-0 በማሸነፍ 19 ጨዋታዎችን አድርጎ ከዩናይትድ ጋር እኩል 38 ነጥብ ቢኖረውም በግብ በልጦ 3ኛ ደረጃ ላይ ይገኛል። ከፕሪሚየር ሊጉ ውድድር መጀመር በፊት ለተጫዋቾች ግዢ ከፍተኛ ወጪ ቢያወጣም ወጥ አቋም ማሳየት የተሳነው ቼልሲ ትናንት ክሪስታል ፓላስን 1-0 በመርታት ድል ቀንቶታል። ሌላው በአቋም መዋዠቅ ላይ የሚገኘው ሊቨርፑል ደግሞ በብራይተን 3-0 በሆነ ሰፊ ልዩነት ተሸንፏል። በመጨረሻም ፊፋ ለ2022 ምርጥ ተጫዋችነት የሚፎካከሩ እጩዎችን ይፋ አድርጓል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የ2022 ምርጥ የፊፋ እግር ኳስ ሽልማት እጩዎችን ዝርዝር ይፋ ያደረገ ሲሆን ሊዮኔል ሜሲ ከወንዶች እጩዎች መካከል ጎልቶ የወጣ ስም ነው። የፊፋ ምርጥ ተጫዋችነት ሽልማትን በ2019 አንድ ጊዜ ያሸነፈው ሜሲ ሀገሩን በካታሩ የዓለም ዋንጫ ሻምፒዮን እንድትሆን ከማድረጉ ጋር ተያይዞ የ2022 ምርጥ ተጫዋችነት ክብርን እንደ እንደሚቀዳጅ በብዙዎች ተገምቷል። በዓለም ዋንጫው ፍጻሜ ለፈረንሳይ ሃትሪክ የሰራው በፒኤስጂ የሜሲ የክለብ ባልደረባ የሆነው ኪሊያን ምባፔ ለአመቱ የፊፋ ምርጥ ተጫዋችነት ዋነኛው የሜሲ ተፎካካሪ እንደሚሆን ተጠብቋል። የባላንዶር አሸናፊው ካሪም ቤንዜማ፣ ኬቪን ዴብሩይና፣ ኤርሊንግ ሃላንድ፣ አሽራፍ ሃኪሚ፣ ሮበርት ሎዋንዶውስኪ፣ ሳዲዮ ማኔ፣ ዩሊያን አልቫሬዝ፣ ሉካ ሞድሪች፣ ኔይማር፣ ሞሳላ፣ ጁድ ቤሊንግሃም እና ቪኒሺየስ ጁኒየር ሌሎች እጩዎች ናቸው። በሴቶች ምድብ ውስጥ ካሉ እጩዎች መካከል ሶስቱ ቤት ሜድ፣ ኬራ ዋልሽ እና ሊያ ዊሊያምሰን የአውሮፓ ሻምፒዮኗ የእንግሊዝ ስኬታማ ቡድን አባላት ናቸው። ከአጠቃላዩ
አብራችሁን ስለቆያችሁ በእጅጉ እናመሰግናለን አድማጮቻችን። በመስተንግዶ ሀብታሙ ዘዩም በቅንብሩ ደግሞ ኤልያስ አስማረ እስካሁን አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።